the voice of America.
የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ አዲስ ረቂቅ ውሳኔ ቀደም ብለን በመግቢያው እንዳስተዋወቅ ነው በዛሬው ዕለት ይፋ አድርጓል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ይህ ረቂቅ ሕግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው፣ እንዲሁም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ እንዲለቀቁ የሚጠይቅ ነው። ሄኖክ ሰማእግዜር በስፍራው ይገኛል። ሄኖክ እንደምን አመሸ?
እንደምን ዋልክ? እንደምን አመሻችሁ አድማጮች።
የአድማጮችና የኛ ሰላምታ ይቀላቀላል። እኛ ጋር እኩለ ቀን አለፍ ማለቱ ነው። ለሁሉም አንተ በስፍራው ትገኛለህና ሄኖክ፣ የረቂቁን እቅድ ወይም አላማ ረቂቁ ዳር ለማድረስ የታሰበውን አላማ በመግቢያው ጠቆም አድርገናል። እስኪ አብራራልን፣ ፈታ አድርገህ ንገረን፣ ምንድን ነው በዚህ ረቂቅ የታቀፈው?
እንግዲህ ይሄ ረቂቅ ህግ ውሳኔ 16 ይባላል። በዛሬው ዕለት የቀረበው በሶስት የዩናይትድ ስቴትስ ኮንግረስ አባላት ነው። አስቀድመን እንደገለጽነው የውጭ ጉዳይ ቋሚ ኮሚቴው በኮንግረስ ውስጥ ማለት ነው የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት፣ አል ግሪን እና ኮንግረስማን ካውፍማን ሆነው ነው ይህንን ህግ ይፋ ያደረጉት ዛሬ። አብረዋቸው ደግሞ በርካታ ኢትዮጵያውያን ነበሩ። በኢትዮጵያ ያለውን የሰብአዊ መብት ሁኔታ ለማሳየት የምስክርነት ቃላቸውን የሰጡት ከነዚህም መካከል ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር ውስጥ የብር ሜዳሊያ አሸናፊ የሆነው እና እጆቹን ከፊት ወደ ላይ ከፍ አድርጎ ኤክስ ምልክት በማድረግ ያሳየው። በአጭሩ ይሄ ህግ በኢትዮጵያ ያለው የሰብአዊ መብት ጥሰቶችን በቅርቡ በዜጎች ላይ የሚደረጉ ግድያዎችን በተለይ በጸጥታ ኃይሎች የሚያወግዝ እና የኢትዮጵያ መንግስት የዩናይትድ ስቴትስ መንግስት እርምጃ እንዲወስዱ የሚጠይቅ ነው። እስቲ እንዲያው ህጉ ያለውን ድጋፍ አስመልክቶ ኮንግረስማን ክሪስ ስሚት ተናግረዋል እና ከሳቸው እንስማና ወደ ዝርዝሩ ደግሞ ተጨማሪ ዝርዝር አለኝ።
This is a clear expression of congressional concern. We hope that it's mirrored down in the State Department as well as at the White House. It is bipartisan, like I said. But this is part of a
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሃውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይሄን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። የዚህ የኢትዮጵያ ሰብአዊ መብቶች አያያዝ የተመለከተው ረቂቅ ሁለተኛ ክፍልም በቅርቡ ይፋ ይሆናል ነበር ያሉት።
እንግዲህ የተባበሩት መንግስታት፣ የአፍሪካ ህብረት፣ የተለያዩ ዓለም አቀፍ የዩናይትድ ስቴትስ ኮንግረስን ጨምሮ የኦባማ አስተዳደር፣ የዩናይትድ ስቴትስ መንግስት የሚኒስትር መስሪያ ቤቶች ከኢትዮጵያ መንግስት ጋር በሚኖራቸው ግንኙነቶች እነኚህን የሰብአዊ መብት ጥሰቶች የሚያስቆሙበትን የጋራ አምድ እንዲፈጥሩ የሚጠይቅ ነው። እንግዲህ እያነጋገሩ ነው ያሉት እነዚህ የኮንግረስ አባላት። በተጨማሪም ገለልተኛ የሆነ ማጣራት በኦሮሚያና በአማራ ክልል በጸጥታ ኃይሎች ደረሱ የተባሉት ግድያዎች እንዲጣሩ የሚጠይቅም አለው። በቁጥጥር ስር የሚገኙ ጋዜጠኞች እንደዚሁም የፖለቲካ መሪዎች እንዲፈቱ የሚጠይቅ አምድ አለው። አሉላ
መልካም። ሄኖክ እንግዲህ በርከት ያሉ ነገሮች የተካተቱበት ይመስለኛል፣ ብዙዎችም ተገኝተዋል ብለሃል። ወደ ኋላ ላይ ከላከው አንድ ድምጽ ደርሶናል። ክሪስ ስሚዝ ከተናገሩት ድምጽና በተለይ ቅድም ያስተዋወቅከውን የሪዮ ኦሎምፒክ የብር ሜዳሊያ ተሸላሚው ፈይሳ ሌሊሳን ጨምሮ ተገኘ ያሉበትን ድምጻቸውን እንስማና የመጨረሻ ጥያቄ ያስከትላለሁ።
We have three outstanding leaders of the Ethiopian Ethiopians who will speak to us. One of them actually was a silver medalist in the marathon and it's just a great honor to have Faisa.
በመካከላችን ሶስት ኢትዮጵያውያን ተደናቂ የእንቅስቃሴው መሪዎች ይገኛሉ። አንደኛው የሪዮ ማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ነው። እነዚህ ሰዎች እዚህ ሲቀርቡ ወይም እዚህ ስናቀርባቸው ከፍተኛ ክብር ይሰማናል ሲሉ ነው ያስተዋወቁት። ፈይሳ ለኦሮሞ ሕዝብ እንቅስቃሴ ያለውን ድጋፍ ለማሳየት እጆቹን አጣምሮ ለመላው ዓለም አሳይቷል። በዚህም ወደ አገሩ ቢመለስ ችግር እንደሚገጥመው በማመን ዩናይትድ ስቴትስን ጥገኝነት ጠይቋል ነበር ያሉት። ሄኖክ ከደረሰን ሁለተኛው ድምጽ አንዱን ነው ያጫወትኩልህ፣ አንተ ከላክልን። ምናልባት ወደ ኋላ ላይ ስለሚቀርበው ትነግረን።
ሌሊሳ በዛሬው ዕለት ከተለያዩ ዓለም አቀፍ ጋዜጠኞች ጋር ያደረገው ውይይት አለ፣ እሱን ወደ በኋላ የምናመጣው ይሆናል። እንግዲህ ይህንን ጉዳይ ለማሰር መንገዱን መረዳት አስፈላጊ ነው። በዩናይትድ ስቴትስ ኮንግረስ ውስጥ የሚፈልቁ ህጎች፣ በተለይ በንዑስ ኮሚቴዎች የሚወጡት በዋናው የውጭ ጉዳዮች ቋሚ ኮሚቴ የሚታይ ይሆናል። አባላቶቹ ድጋፋቸውን ከሰጡት በአጠቃላይ በህግ አውጪው አካል ውሳኔ ተሰጥቶበት እንደዚሁ በሴኔቱ ከንዑስ ኮሚቴ ጀምሮ እስከ ላይ የሚሄድ ነው። እንደሚታወሰው በዩናይትድ ስቴትስ ኮንግረስ የወጣ የምርጫ 97ን ተከትሎ HR 2005 የሚባል ህግ ነበረ። ይሄ ህግ በጣም በርካታ መሰናክሎችን አልፎ በስተመጨረሻ ግን ለውሳኔ አልበቃም። እንደዚህ አይነት ህጎች በሚፈልቁ ጊዜ የኢትዮጵያ መንግስት ከዚህ ቀደም በነበሩት ያደረጋቸው በጣም በርካታ ገንዘብ ከፍሎ ይሄ ህግ ሆኖ እንዳያልፍ ሎቢስቶች ቀጥሮ የሚሰራበት አሰራር አለ እና ሂደቱ የህጉ ሂደት የሚሆነው ይሄን ይመስላል፣ ረቂቁ ወደ ህግ እስኪቀየር ድረስ። አሉላ፣
መልካም። ሄኖክ ዝርዝሩን በሌላ ጊዜ እንመለስበታለን። ታዲያ ቀደም ብሎ ወደ አስተዋወቅከው ጋዜጣዊ መግለጫ የሚመለከተው የሪዮ ኦሎምፒክ የማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ጋዜጣዊ መግለጫ በሁለተኛው አጋማሽ እናገኘሃለን። ለአሁኑ እናመሰግናለን። መልካም ቆይታ።
አመሰግናለሁ አሉላ።